ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 3 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በዜና ይሆናል። ከዚያ በማስከተልም ተቀርፎ ያልተጣለ ድክመት የደነዘ ህሊና በሚል ርዕስ የቀረበ ሐተታ በመጨረሻም
የምንኖርበት ዓለም የሚተላደርበት መንገድና የመሰረታዊ ለውጥ አስፈላጊነት
በሚል ርዕስ በቀረበው ሰፋ ያለ ትንታኔ ክፍል አንድ ፕሮግራማችንን እናጠናቀቃለን። አሁን ወደ ዜናው።
ባለፈው ሳምንት መጨረሻ ላይ በሞያሌ አካባቢ በወያኔ አጋዚ ጦር በግፍ የተገደሉ ሰዎች ቁጥር ከ10 በላይ መሆኑን በርካታ ምንጮች የገለጹ ሲሆን ከ16 በላይ የሚሆኑ ዜጎች የቆሰሉ መሆናቸውን ዘግበዋል። የወያኔ ጭፍጨፋ በመሸሽ በተለይ 01 እና ሸዋብር በሚባል አካባቢ ነዋሪዎች የሆኑ ከ10000 በላይ የሚገመቱ ዜጎች ድንበር ጥሰው ወደ ኬንያ ሸሹ መሆናቸውም ተነግሯል። ብዙዎቹ የተገደሉትና የቆሰሉት በመንገድ ላይ ሲጓዙ ወይም በስቆችና በምግብ ቤቶች ውስጥ በነበሩበት ወቅት መሆኑን ነዋሪዎች መስክረዋል። በተፈጠረው ግድያ ምክንያት በከተማዋና በከተማዋ ዙሪያ ከ50000 በላይ ሰዎች መፈናቀላቸውንም የዜና ምንጮች ዘግበዋል። እሁድ ከሞያሌ ከተማ ጥቂት ኪሎ ሜትር ርቃ በመትገኝ ቦታ በወያኔ አጋዚ ጦር አንድ ሰው መገደሉና በርካታዎች መቆስላቸውን የአካባቢው ባለስልጣኖች ለዜና ምንጮች ገልጸዋል። አገዛዙ ይህን ጭፍንና ጋሃድ የሆነውን ግድያ ከህዝብም ሆነ ከዓለም አቀፉ ህብረተሰብ መሸፈን ባለመቻሉ የሚያካሄደው ግድያ ቅዳሜ ዕለት የተጀመረ ይመስል የአጋዚ ጦር አባላት ሰዎችን የገደሉት የተሳሳተ መረጃ ስለደረሳቸው መሆኑን ገልጾ ወታደሮቹ ላይ የብረት ማውረድ እርምጃ የተወሰደ መሆኑንና በቁጥጥር ስር መዋላቸውን አሳውቋል። የወያኔ አጋዚ ጦር አባላት ባለፉት ዓመታት በርካታ ዜጎችን መግደላቸውና የአስቸኳይ ጊዜ አዋጅ በድጋሚ ታውጇል ከተባለ ካለፈው 2 ሳምንት ወዲህ እንኳን በተለያዩ ቦታዎች በቡድኑ የተገደሉ ሰዎች ቁጥር ከ40 በላይ መሆኑን ታውቋል። በዚህ ምክንያት በግድያ ላይ የተሰማሩትና አስገዳጅ የሆኑት የወያኔ አጋዚ ጦር አባላት ለፍርድ መቅረብ አለባቸው የሚል ድምጽ ጎልቶ እየተሰማ ይገኛል። አስቸኳይ ጊዜ አዋጅ ከታወጀ በኋላ በተለያዩ ቦታዎች የወያኔ አጋዚ ጦር ያካሄደውን ግድያ በመቃወም ከማክሰኞ መጋቢት 4 ቀን ጀምሮ እስከ መጋቢት 10 ቀን የሚቆይ የአንድ ሳምንት የነዳጅ ማዕቀብ የሚደረግ መሆኑን ቄሮ በሚል ስም የሚንቀሳቀሰው የታጋይ ወጣቶች ስብስብ በሶሻል ሚዲያ ባስተላለፈው መግለጫ ገልጿል። ይህ ማዕቀብ ከውጭ ወደ አገር ውስጥ እንዲሁም በአገር ውስጥ ከአንዳንድ ቦታ ወደ ሌላ ነዳጅ ጭኖ የሚያጓጉዙ ማንኛውም የነዳጅ ማመላለሻ ተሽከርካሪ መንቀሳቀስ የሚከለክል ሲሆን ማዕቀቡን ጥሶ በሚገኙ ተሽከርካሪዎች ላይ እርምጃ የሚወስድ መሆኑን ይደነግጋል። ዘመቻው በጥንቃቄ እንደሚፈጸም መግለጫው ጠቁሞ ማዕቀቡ በአገር ውስጥ ያሉ የነዳጅ ማደያዎችን እንደማይመለከትም ግልጽ አድርጓል። ህዝቡ ይህን አውቆ አስፈላጊውን ዝግጅት እንዲያደርግ መግለጫው ያሳሰበው ምክር በመቀበል በዛሬው ቀን ቤንዚን ማደያዎች የነዳጅ ክምችታቸውን ሲሞሉ እንደነበረም ተስተውሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ባለፈው ቅዳሜ መጋቢት 1 ቀን በሩዋንዳ ደቡባዊ ግዛት የወደቀው መብረቅ 16 የሰባተኛው ቀን አድቬንቲስት ሃይማኖት ተከታዮችን የገደለ መሆኑን የዜና ምንጮች ገልጸዋል። በመብረቁ ከ140 በላይ የሆኑ ሰዎች የተጎዱ ሲሆን ወደ ሆስፒታል ከተወሰዱት መካከል ሁለቱ መንገድ ላይ የሞቱ መሆናቸው ተነግሯል። አርብ የካቲት 30 ቀን በዚሁ ቦታ የወደቀው መብረቅ አንድ ተማሪ ገድሎ በሌሎች 18 ተማሪዎች ላይ ጉዳት ማድረሱን ተሰምቷል። በሟቹ በሊቢያ መሪ ቁጥጥር ስር የነበረና በኋላም እንዳንቀሳቀስ በአውሮፓ ህብረት ታግዶ የነበረው 10 ቢሊዮን ዩሮ የተሰረቀ መሆኑን በቤልጅየም የሚገኙ ባለስልጣኖችን ዋቢ በማድረግ ለቢፍ የተባለው መጽሔት ባሰፈረው ዘገባ አጋልጧል። በጠቅላላው 16 ቢሊዮን ዶላር የሚሆን ገንዘብ በአራት የባንክ ሂሳቦች ውስጥ የተቀመጠ እንደነበር መጽሔቱ በዘገባው ገልጾ ለሊቢያ የውጭ ኢንቨስትመንት ኩባንያ ተመድበው እንደነበረም ይፋ ተደርጓል። የቤልጅየም ባለስልጣኖች ባደረጉት ምርመራ ከጠቅላላው ውስጥ ወደ 5 ቢሊዮን የሚጠጋ ገንዘብ ብቻ ሲገኝ ሌላው የተሰረቀ መሆኑን ተናግረዋል በማለት መጽሔቱ ዘግቧል። የብሩንዲ ፕሬዝዳንት ዘላለማዊ የበላይ መሪ የሚል ቅጽል በፓርቲያቸው የተሰጠው መሆኑን ተነገረ። ይህ ማለት በፓርቲ ውስጥ ያለ ማንም ሰው ፕሬዝዳንቱ የተናገሩትን ሊቃወም ወይም ከሚሰጡት አስተያየት የተለየ መስጠት አይችልም ተብሏል። የፓርቲው ዋና ጻፊ ለጋዜጠኞች በሰጡት መግለጫ ፕሬዝዳንቱ የኛ መሪ ናቸው፣ ስለሆነም በፓርቲያችን ውስጥ ማንም ከሳቸው ጋር የሚወዳደር የለም የሚል አስተያየት ሰጥተዋል። የብሩንዲው ፕሬዝዳንት ራሳቸውን ለሶስተኛ ጊዜ ለውድድር ማቅረባቸው ከፍተኛ ውዝግብ መፍጠሩ የሚታወስ ሲሆን በዚህም ሳቢያ በሺ የሚቆጠሩ መገደላቸውን፣ በአስር ሺ የሚቆጠሩ መታሰራቸውና ከአገር መሰደዳቸው ይታወቃል። ግለሰቡ እስከ 2017 ዓ.ም ድረስ በስልጣን ላይ ለመቆየት እቅድ ያላቸው መሆኑንም በርካታ ምንጮች እየተናገሩ ይገኛሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ተቀርፎ ያልተጣለ ድክመት የደነዘ ህሊና። ከእባብ እንቁላል እርግብ ከወያኔ ይሉኝታና ርህራሄ የጠበቁ ክፍሎች ማፈር ተገደዋል። ወያኔ አውቆ ባይገድለንም በስህተት እንደሚጨርሰን እያስተማረን ነው። አሜሪካም ተቆጥቶ ያስተካክለዋል፣ በዚያም ለሰፊ ሽግግር ይጠራናል ብለው ወገባቸውን ሰብቀው የነበሩትም እንዲሁ ተቆሳምነዋል። ወያኔ ማንንም የሽግግር መንግስት አቋቁመም ማንንም አይጠራችሁም ብሎ ማቃልብሷቸዋል። መቋመጡ ፋይዳ ቢስ ነው ያልነውን አረጋግጦላቸዋል ማለትም እንችላለን። ህሊናቸው ደንዞ ክህደትና ባንዳነት ፈልቶባቸው እንብርተ ቀዳዳ በመሆን አገር ትውልድን ያሳፈሩትም ሁሉ ከነትንፋጋቸው ወደ ትቢያ ተወርውረዋል። ድክመታችን ናቸው ሆዳሞቹ፣ ድክመታችን ናቸው ከወያኔ ሸበጥ ስር ዳግም ሊወድቁ የተዘጋጁት፣ ድክመታችን ናቸው የአንድነት ኃይል አልገባብሏቸው አሁንም ሊከፋፍሉን ሊያዳክሙንና አገር ሊያበጣብጡ ተዘጋጅተው ያሉት። ማንም ዜጋ ሊረዳው እንደሚችለው በደቡብና መሃሉ ሲያምስ አድማ ሲያካሂድ ምዕራብ ሰሜንና ምስራቅ ጸጥታን ካቀፈና ተመልካች ከሆነ ወያኔ የነጠለ በማጥቃት የበላይነትን ያገኛል። የወያኔ ድክመትና መሽመድመድ የመጣው ህዝብ አብሮና ተደጋግፎ ስለተነሳበት ነው። ይህን ለማዳከም ወያኔም ጠባቦችም ገንጣዮችና ጽንፈኞች በየፊናቸው ግን በውስጥ ተቀናጅተው እየተንቀሳቀሱ ናቸው። ዘመቻቸው አላቋረጠም። ጥቂት ወያኔዎች ሚሊዮኖችን እያሰቃዩ ዘረኛ አገዛዝ መመስረታቸውን ለመካድ ባላቸው አቅም እየጣሩ ናቸው። ይህን ሐሰታቸውን ሌሎች ደጋፊ ሆነው ብሔር ተኮር ጥቃት ተደረገ ብለው ሲጮሁላቸውም ሰምተናል። ወገን ጓዶቻችንን ሲፈጁ ወያኔን በዘረኛ ወንጀል መክሰሱ ያቃታቸው የወያኔ ንብረት ያውም በጥቂቱ ሲጠቃ ኡኡ ትግሬዎች ተጠቁ ብሎ መጮህና ወያኔን ማጀቡን መምረጣቸው መቼም ካሳዛኝ አልፎ ዘግናኝ አሳፋሪ ሆኖ ይገኛል። ይህ ሁኔታ ሌላው ድክመታችንን የሚያሳይ ነው። ዛሬም ቢሆን ወያኔ በገለማ ዘዴና ተንኮሉ እየዘወረንና እያዳከመን ነው። አማራ መጣብህ፣ ኦሮሞ ሊያጠፋህ ነው፣ ትግሬ ሊፈጅ ነው ብሎ ሲቀላምድ አማኞች ብቻ ሳይሆን የገደል ማሚቴዎች የሆኑት በርክተዋል። ከእስር እንዲፈቱ ጮኸንላቸው፣ በሕዝብ ግፊት ተፈተው፣ እነሱ ግን ፈረንጅን ማመስገኑን መርጠዋል። በበነጋታው ለወያኔ ድጋፍ የሆነ ጥሪ ማሰማታቸው ሆዳችንን ቆርጦታል። እስከ መቼስ ኮሳሳ ዜጎች ሆነን መጫወቻ እንሆናለን? ቀናው ተነግሯቸው ውልግድግዱን መረጡሳ። ትግሉን በተጠናከረ ኅብረት ማካሄድ አለመቻላችን እስካሁን ዋናው ድክመታችን ሆኖ ይገኛል። አድማው የጋራና በየሁሉም ቦታ የሚከሰት መሆን አለበት። የወያኔን አገዛዝ ማስቀጠልና ኢትዮጵያን ማዳከም የሚፈልጉት ባዕዳን በተጠናከረ መልክ ሊከፋፍሉን፣ ትግላችንን ከፋፍለው ሊያቀርቡ ባላቸው አቅም ሁሉ እየጣሩ ናቸው። ለነሱ ተገዢ የሆኑት መገናኛ ብዙሃንም የሚያሰሙት ፕሮፓጋንዳ የክፍፍልና የዘር ልዩነትን አራጋቢ ሆኖ ይገኛል። በዚሁ ዘመቻ አካል ሆኖ ያለው ደግሞ ህብረት በሚለው ጥረት ዙሪያ የተከፋፈለና የሚከፋፈል ጥረትን ማስፈን ነው። በቅርቡ በሻዕቢያ ስር ያሉት ኢምንት ቡድኖችን ፈጥረው ሰፊ ስብሰባ በለንደን ከተማ አደረግን ያሉ የግንጠላ አቀንቃኞች ሙከራና ግንጠላን ደጋፊ ውጤት ለምሳሌ መጥቀስ እንችላለን። በአሜሪካም ተመሳሳይ ጥረት ተደርጎ በይፋ ግንጠላ ባይሉም ያው ወያኔን አቅፎ ደግፎ የሚካሄድ ሽግግር በሚል የወሰኑት ውሎ ሳያድር ወያኔ አልጠራችሁም ብሎ ቢያሳፍራቸውም ሌሎች ጋሬጣዎች እንደነበሩና አሁንም በባዕዳን እርዳታ ሆነው ሊቀጥሉ መጣራቸውንም መጥቀስ እንገደዳለን። ሁሉም የህዝብን ቆራጥና ጽኑ ትግል ማጅራት መጥተው ከስልጣን ፍርፋሪ ሊካፈሉ የሚሮጡ ናቸውና ቦታና ኃይል ሊሰጣቸው የተዘጋጀ ነጋጠባ የሚወናበድላቸው ህዝብ የለም ማለት ባንችልም እንኳ ብዙሃኑ ነቅቷል እንላቸዋለን። ከታሪክ ሂደት አንማር ብለው አሁንም የከሰረ ፖለቲካቸውና ግባቸውን ሊገፉ የሚጥሩት ክፍሎች ያው ከተመክሮ መማር አቅቷቸዋልና በፖለቲካው ጠርዝ ምድረ በዳ እንደተለመደው ተወርውረው ይባክናሉ። የግንጠላን ግብ የራስን እድል በራስ መወሰን መርዝ ጠቅሎ ሊያጎርሱን አሁንም መጣራቸው ንቀት ነው። የሻዕቢያ ህዝበ ውሳኔ ይዘት በተጨባጭ ግንጠላን ማስፈን ከመሆን አላለፈምና የረሳን አይደለንም። ግልጽ በሆነና በማያወላዳ መንገድ በኢትዮጵያ አንድነት ስር ያለንን ችግር ሁሉ እንፈታለን ብሎ ማስቀመጡ ዝርዝር ሳይሆን ዋናው ጉዳይ ዋናው ነጥብ ነው። የራስን እድል በራስ ሙሉ በሙሉ መወሰን የሚል ፈንጂን አጥምዶ ኢትዮጵያ ለሚለው አፍአዊ ስምምነትን መግለጽ ዋጋ የለውም። አብረን ከዚያ ንድረስና እኛ እንገነጠላለን የሚል ነው። ለነገሩ የኦብነግም ፕሮግራም መገንጠል ከኢትዮጵያ የሚል እንጂ የታረመ አለመሆኑን መገንዘብ ያሻል። እነዚህ የግንጠላ ቡድኖች አንዳንዶች የኢትዮጵያ ወዳጅ ሊሉት የሚቃጡት ሻቢያ ያጠመደብን ፈንጂዎች ናቸው። ነግ ሻቢያም ወያኔ በነኝ ሊጠቀሙ ወደኋላ የሚሉ አይደሉም ብንል አሌ ሊለን የሚችል የለም። ጸረ ኢትዮጵያ ባዕዳንም የሚጠቀሙባቸው ናቸው። የኦጋዴኑ ግንባር አለቃ የዚያድ ባሬ ጀነራል የነበረ ሲሆን በአስመራና ለንደን እየተመላለሰ በጸረ ኢትዮጵያ ተልእኮው የቀጠለና በአስመራ ደግሞ የትልቅ ቪላ ባለቤት ነው። የግንጠላ ኃይሎችን ደግፎና አቅፎ ያለው ሻቢያ ለኢትዮጵያ ጥፋት አሁንም እየሰራ መሆኑ ምንም አያከራክርም። ነገ ምን ይሆናል? አገራችን ዕጣ ፈንታዋ ምን አይነት ነው ስንል የወያኔን ብቻ ሳይሆን ከላይ የጠቀስናቸውንም ጋሬጣዎችና እንቅፋቶች በእይታችን ማስገባት የግድ ይሆናል። ሕዝባችን ስለ ነገው ቢጨነቅ አግባብ አለው። ስለ አገሩ ያላሰበ ለማን ሊያስብ ሊጨነቅ ነው? የወያኔን የግንጠላ እቅድ የምናውቀው ነውና መፍትሄውንም የምንሰጠው ይሆናል። የሻቢያንም የግንጠላ ሴራ እንዲሁ ቸል ማለት የለብንም። ኢትዮጵያዊነትን የሚያዳክሙት የትግላችን ጸር ናቸው፣ ሕዝብን ይከፋፍላሉና። ለገንጣይ ኃይሎች ድልዳል የሚሰሩና በህብረት ሽፋንም ለገንጣዮች የሚያመቹትም የአገራችን ጎጂዎች ናቸው ቢባል አወቁም ተደናቆሩም አግባብ ያለው ይሆናል። መሰረቱን ኢትዮጵያ ያደረገ ህብረትን መሻት አማራጭ የሌለው ስምሪትና ግዳጅ ነው። የ27 ዓመቱን ስህተት ልንደግም አይጠበቅምና በተሸዋወደ መልክ ለግንጠላ ሰለባ ልንሆን አገራችንንም ልንጎዳ ከቶም መጠበቅ የለበትም። የህዝብን ሙሉ መብት የሚፈልጉ ኃይሎችና ቡድኖች ሁሉ በጋራ እንደ ኢትዮጵያዊ መፍትሄ መሻት ይችላሉ። አግባብ ያለው አቅጣጫ ይህ ብቻ ነው። ይህን ከሚቀበሉ ኃይሎች ጋር ሁሉ በሁሉ አቀፍ ህብረት ተባብረን ልንሰራ ዝግጁ ነን ይገባልም። ግንጠላን እስከ ድል ግን ልናጅብ ደግሞ ደጋግሞ የምንታለል አንሆንም። ህዝብ ደሙን አፍሶ ትግሉን በደርግ እንደተቀማው ሁሉ ዛሬም ይህ ሁሉ መስዋዕትነት ተከፍሎ 27 ዓመታት ኢትዮጵያ ለጥፋት ተዳርጋ ቆስለን ተዋርደን ተመልሰን ጠላታችንን ሊያስቀጥሉብን ለሚጥሩ ከሃዲዎች ተጠቂ በመሆን ወያኔን በማስቀጠል ራሳችንንም አገራችንንም ልንጎዳ አይጠበቅም፣ መጠበቅም መደረግም የለበትም። ስለዚህ ወያኔ እንደ ወያኔ ከነ አስከፊ ዘረኝነቱና ጸረ ህዝብነቱ ሊቀጥል የሚችልበት ሁኔታ ሊታሰብም ሊስተናገድም አይችልም። ድላችን የወያኔ ውድቀትና መወገድ ነው። ለሽርፍራፊ ድል አይደለም ወገኖች ያን ሁሉ መስዋዕትነት የከፈሉትና እየከፈሉም ያሉት። ደካማ ጎናችን ወያኔን እንደ ወዳጅ መቁጠርና በሆነው ምክንያት ከወያኔ ጋር ለማበር መከጀል፣ ህዝብን መከፋፈልና ለወያኔ በሚጠቅም ደረጃ ተከፋፍሎ መገኘት፣ ለሻቢያና ገንጣዮቹ ቡድኖች ተጠቂ መሆን፣ በአንድነትና ዴሞክራሲ ጉዳይ ላይ ማወላወል፣ ኢትዮጵያዊነትን በተገቢው ደረጃ አለማጠናከር ናቸው። አንድነት፣ ህብረት፣ ኢትዮጵያዊነት፣ ዴሞክራሲ፣ ዘረኝነትና ግንጠላ ማቀንቀን ያክትም። ድል ለጸረ ወያኔ የጋራ ትግላችን። ኢትዮጵያዊነት አሸናፊ ነው።
ለዛሬ ያለን ዜና በዚሁ ተጠናቀቀ።
I'm not sure if you're going to be able to do that. አቸናፊው ወንጀል ወይስ ፍትህ? የህብረተሰብ የግንኙነት ህግ ተጥሶ አንዱ የሌላው አዛዥ የሚሆንበት ዘመን ያከተመ መሆኑን የወያኔ ጀሌዎች አልተረዱትም። ታሪክ እንደሚመሰክረው ማንኛውም ግንኙነት የሚተረጎመው በጋራ ስምምነት በጸደቀ የመተማመኛ ህግ ነው። ይህ ባልሆነበት ሁኔታ አንዱ ሌላውን እረግጦና አፍኖ መኖር አይቻለውም። ወያኔ የኢትዮጵያን ህዝብ አንበርክኬ ገዛለሁ ብሎ ተነስቷል። ድምጽ በመስረቅ የራሱን ፓርላማ እንኳን አልማረውም። አቅሙን ማስመስከር ያለበት የፓርላማ አባል መሆኑ እንዳለ ሆኖ ህዝብ በህልውናው ላይ የተቃጣውን ድፍረት ዝም ብሎ አይመለከትም። በተለይ አማራው ከዚህ አይነቱ ወንበዴ ጋር ሊተባበር የሚችልበት መልክ አስቀድሞ የተሰራ በመሆኑ በአመራር ላይ ተቀምጠው እንዳይንቀሳቀስ አድርገው የያዙት የትግራይ ተወላጆች መሆናቸው የሚታወቅ ነው። በመሆኑም ላለፈው 26 ዓመት ምንም አይነት የተማረ ኃይል እንዳይፈራበት ተደርጓል። ያለውም ተበታትኖ እንዲኖርና እንዲታፈን አልፎም እንዲገደል ተፈርዶበት ያለ መሆኑ የታወቀ ነው። ይህ አይነቱ ሆን ተብሎ በጠላትነት በተፈረጀው አማራ ላይ የሚፈጸመው ምስጢራዊ ደባ አያሌ ነው። የኢትዮጵያ ወጣት የታሰረበትን የዘር ገመድ በጣጥሶ ወያኔዎችንና የዘር ልጓም ሳቢዎቻቸውን አሳፍረዋል። በትግሉም መስዋዕት በመክፈል አንድነቱን አረጋግጧል። የወያኔ ኮማንድ ፖስት በኦሮሞም ሆነ በአማራ ውስጥ አይሰራም። የወጣቱን ጥስቃሴ እያሳየ ያለው ያንን ነው። የወያኔ አጋዚ ጦር በሌሎች አካባቢዎችም ውርደቱን ተከናንሞ እንደሚባረር ጥርጥር የለውም። የኢትዮጵያ ህዝብ በአጋዚም ሆነ በመሰል የወያኔ ቡችሎች ላይ የማያዳግም ትምህርት እንደሚሰጣቸውም የሚታይ ይሆናል። ለወያኔ አፍቃሪዎችም መካሪዎችም በቂ ጊዜ ተሰጥቷል። ህዝቡ እጁን አጣጥፎ የሚጨፈጨፍበት ምክንያት የለም። በአድዋ ጦርነት በአሸናፊነት የተወጣው ሳይሞት አይደለም። ይህንንም ጭቆና ከራሱ ላይ አሽቀንጥሮ የሚጥለው በልመና ሳይሆን በመስዋዕትነት ነው። ይህንን ጠንቅቆ ከተረዳ ወጣት ጋር ነው ፍልሚያ የገጠማችሁት። አሸናፊም ሆነ ምን ጊዜም ከህዝብ የወገነ መሆኑ የታወቀ ነው። አሸናፊው ምን ጊዜም ከህዝብ የወገነ መሆኑ የታወቀ ነው። እንኳንስ ለአጋዚ ጦር ለኢጣሊያ ጦርም ያልተንበረከከው የኢትዮጵያ ህዝብ በወያኔ አይነቱ ባለጌ መደፈሩ አስገራሚ ነው። ግን ቀኑ ሩቅ አይሆንም። የኢትዮጵያ ህዝብ በወያኔና በመሰል ቡችሎች ላይ አስፈላጊውን እርምጃ ቢወስድ ፈልገው ያመጡት ነውና ለአንድ አፍታም አይጸጽትም። ምክሩን፣ ፍርሃት፣ ትዕግስቱን ልመና አድርጎ የቆጠረው ወያኔ ሁሉንም በተግባር ማየት ይኖርበታልና ያያል። ኃይል በህዝብ እጅ እንጂ በጥቂት ፋሽስቶች እጅ እንደማይሰነብት የሀገራችን ታሪክ ያረጋገጠው ጉዳይ ነው። ጥያቄውም ህይወት በባርነት ወይስ ሞት በአርበኝነት? ምርጫው ለህዝብ ሲቀርብ መልሱም ግልጽ ነው። የታሪክ መግነቂን ቀይሮ የህዝብን ታላቅነት የሚሽር አይኖርም። ኢትዮጵያ ከጨለማ ዘመኗ ወጥታ የተጫነባትን ድንጋይ ከትከሻዋ ላይ አሽቀንጥራ ጥላ የሰላም አየር የምትተነፍስበትን ወቅት እየናፈቀች ያለች ሀገር ናት። የእያንዳንዱ ዜጋ ምርጫ በራሱ ላይ ጭምር የንጃ የሚያንዣብብ አደጋ ሊያስከትል እንደሚችል መገንዘብ አለበት። በዚህ ላይ ፍርሃትም ስህተትም ስፍራ የላቸውም። በእነ አብርሃ ደቦጭ አርበኝነት እርምጃ በዓል ሊያከብር የሄደ ብቻ ሳይሆን ፋሽስቱን ሳይቃወም ሰላም ያለ መስሎት አርፎ ቤቱ የተቀመጠም የተጠቃበት ሁኔታ ተፈጥሯል። ፋሽስትን ለመኑትም ደገፉትም ፈሩትም ደፈሩትም የሚለውጠው ነገር የለም። መለኪያው ጠባብ ዘረኝነት ስለሆነ ፋይዳው ያን ሆኖ መገኘት ብቻ ነው። አርበኛው ምንም ያህል ጥንቃቄ ቢያደርግ በአዲስ አበባ ህዝብ ላይ የደረሰውን አይነት ጥቃት ለማስቀረት አይችልም። ስለዚህም ህይወትን በፍርሃት ሳቢያ ለባርነት አሳልፎ መስጠት ሳይሆን በጀግንነት ተፋልሞ ነፃ መውጣት አማራጭ አይገኝለትም። ወያኔ የሚሉት ጉግማንጉግ እስካለ ድረስ ኢትዮጵያም ህዝቧም በስማቸውና በታሪካቸው አይኖሩም። በሰላምና በእድገት ደረጃ ላይ አይታዩም። ይህ ሁኔታ በ26 ዓመታት የወያኔ አገዛዝ የታየ ነው። በቻይና የቀለበት መንገድ ተኩራሩ። መሬታችሁ ለልማት ስለሚፈለግ ልቀቁ እያለ ህዝብን ሲያስቸግርና ለራሱና ለአጃቢዎቹ ሲከፋፈል ታየ እንጂ አንድም ለህዝብ ጠቃሚ የሚባል ነገር እንደሌለ የጎዳና ተዳዳሪው ህይወት ጥሩ መረጃ ነው። የህዝብ ንብረት ቀምተው ዘርፈው ሀብት ያካፈቱ የትግራይ ተወላጆች ቢመከሩም አልሰሙም። እንኳንም ዘንቦብሽ እንዲያውም ጤዛ ነሽ ተብሏል። እንኳንስ ህዝብን ማሳደድና መግደል የሚያስችል አዋጅ ደግፋችሁ ይቅርና በስርቆትና በእብሪት ያሰለቻችሁት ነዋሪ ህዝብ ቀን ነበር የሚጠብቅላችሁ። በቃ እያለ ሲያስጠነቅቅ በንቀት ተመልክታችሁታል። እንግዲህ በሌላው መልክ ቢቀርባችሁ ምን የከፋ ነገር ታደርሱበት ይሆን? የትግራይ ማህበረሰብ ወያኔን እንዳዳኙ ቆጥሮ በድጋፍ ከተንቀሳቀሰ ተሳስቷል። አያድነውም። የትግራይ ተወላጅ ምርጫው ጠባብ ነው። ወይ በዝርፍ ያገኘውን ንብረቱና የዘር ፖለቲካውን ወይ ሀገሩን ኢትዮጵያንና ወገኖቹን መምረጥ ግዴታው ነው። በፈረንጅ ሀገር ህዝብ ገንዘብ በከፍተኛ ዩኒቨርሲቲዎች የምትማሩ የባለስልጣን ልጆች የህዝብ ልጅ በሀገሩ ላይ ሲደማና ሲቆስል በወላጆቻችሁ የአጋዚ ጦር ሲጨፈጨፍ ዳንስና እልልታውን የምታቀልጡበት ዘመን ያበቃል። እጃችሁን ብትሰበስቡ ይበጃል።
Yeah.
የምንኖርበት ዓለም የሚተዳደርበት መንገድና የመሰረታዊ ለውጥ አስፈላጊነት የሰው ልጆች በዚህ ዓለም ላይ መኖር ከጀመሩ 200 ሺህ ዓመታት አስቆጥረዋል። በእነዚህ ዓመታት በርካታ ጠቃሚ ወይንም ጎጂ የሆኑ ክንውኖች አካሂደዋል። እስከዛሬ ከነበሩት ስርዓቶች የካፒታሊስቱ ስርዓት በምርታማነቱ ተወዳዳሪ አልተገኘለትም። በዚህ የምርት ክንውን አሜሪካና የምዕራቡ አገሮች በቅድሚያ የሚጠቀሱ ናቸው። በእነዚህ አገሮች የምርት ማደግ የሳይንስና የቴክኖሎጂ መምጠቅ ግን የዓለም ህዝቦችን ችግር መቅረፍ አለመቻሉ ብቻ ሳይሆን የራሳቸውንም ውስጣዊ ችግር እንኳን የሚፈታ ሆኖ አልተገኘም። የሁኔታ እንዴት ሊሆን ቻለ የሚለውን ጥያቄ ለመመለስ አንዳንድ ሁኔታዎችን እናንሳ። አንደኛ፣ በፈረንጆች አቆጣጠር 1945 ዓመተ ምህረት በመጀመሪያ በአሜሪካ የኒውክሌር ቦምብ ተሰራ። የቦምብ ከጊዜ ወደ ጊዜ እየተሻሻለ የበለጠ የማጥፋት ችሎታው እየጨመረ መጣ። ሁለተኛ፣ አሁንም በአሜሪካ ግንባር ቀደምነት በምዕራብ አገሮች ተከታይነት የዓለም አየር ጠባይ እየተበከለ መጣ። ክላይሜት ቼንጅ የረጁና በጣም አየር በካ የሆኑ ፋብሪካዎችን ግሎባላይዜሽን በሚል ዘይቤ ወደ ሶስተኛው ዓለም በማዛወር እነዚህን አገሮች እየበከሉና እየመረዙ ነው። ከዚህ በተጨማሪ የኒውክሌር መሳሪያ ዝቃጩን በተለያየ አፍሪካና የላቲን አሜሪካ አገሮች እየወሰዱ ይቀብራሉ። በዚህም ምክንያት የቁጥሩ መጠን በትክክል የማይታወቅ ህዝብ በእነዚህ አገሮች በተለያየ በሽታ እየተሰቃዩና እየሞቱ ይገኛሉ። ለመሳሪያ የሚያወጡት ገንዘብ ከብሔራዊ ባጀታቸው ትልቁን ድርሻ ስለሚወስደው የራሳቸውን ህዝብ መሰረታዊ ፍላጎት እንኳን ማሟላት ተስኗቸዋል። እንደነ ጀርመን፣ ስዊድን፣ ፊንላንድ የመሳሰሉ አገሮች ለህዝባቸው ነጻ የትምህርትና የህክምና አገልግሎት መስጠት ሲችሉ ብቸኛው ሀያል መንግስት ይህንን ማድረግ እስካሁን አልቻለም። ዛሬ የዓለም ህዝቦች በመሃላቸው ካለው ልዩነት ያላቸው ግንኙነት በጣም የጎላ ነው። ዛሬም የዓለም ህዝቦች ባልፈጠሩት ኒውክሌር መሳሪያ እነሱ ባላመጡት የአየር መበከል ምክንያት የመጥፊያ ጊዜያቸው እየተቃረበ ነው። ያላቸው የኒውክሌር መሳሪያ ከጊዜ ወደ ጊዜ እየተሻሻለ በመምጣት የማጥፋት ችሎታው ከቀድሞ የከፋ ነው። ዛሬ ባለንበት ዘመን በሶሪያ፣ በአፍጋኒስታን፣ በፓኪስታን፣ በየመን ወዘተ የሚጣለው ቦምብ ለህዝብ መሰደድ ዋነኛው ምክንያት ነው። እነሱን የቦምብ ፍጅት በመፍራት በባህርና በየበረሃው የሚያልቀው የሚሰደደው የዚህ የግፍ ተግባራቸው ውጤት ነው። ይህ ቁጥሩ በብዙ መቶ ሺህ የሚቆጠረው ስደተኛ እንኳን ለመቀበል ፍቃደኛነት አላሳዩም። የተወሰኑ የምዕራብ አገሮች በመጠኑ አነስተኛ የሆነ ስደተኛ ቢቀበሉም በየአገራቸው ስደተኛ ጣቢያ እያጎሩት 2-3 ዓመታት ያሳልፋል። መጨረሻም ከፍተኛ ትምህርት ያላቸውን ብቻ እየመረጡ የመኖሪያና የሥራ ፈቃድ ይሰጧቸዋል። በዚህ አኳያ የሶሪያ፣ የአፍጋኒስታን እንዲሁም የኢራን ስደተኞች ቅድሚያ የሚሰጣቸው ናቸው። ለችግሩ መፈጠር ግንባር ቀደም የሆኑ የአሜሪካ መንግስት የተቀበለው የስደተኛ ከቁጥር የማይገባ ነው። ዛሬ በሚታየው ሁኔታ የምዕራብ አገሮች ስልጣኔ ከውስጡ እየበሰበሰ ነው። በአገራቸው የሚታየው የሳይንስና የቴክኖሎጂ እድገት ሰብአዊነትን ተጻምሮ የቆመ በመሆኑ በየአገራቸው የፍርድ መጓደልና የሀብት ስርጭቱ ሚዛን የለሽ መሆኑ ውስጣዊ ቅራኔውን እያባባሰ ነው። በየውጭ አገሮች የሚካሄዱት የፍጅትና ጦርነት የመዋለ ንዋዩን ስርጭት አዛብቶታል። በራሳቸው አገር ለማኞችና ስራ አጦች አብዝቷል። የከፋና አሳዛኝ የመዋለ ንዋይ ስርጭት ህዝብ ተጠቃሚ ሊሆን በሚችልበት መንገድ ካልተዋቀረ ችግሩ እየተባባሰ መሄዱ የማይቀር ነው። ለዚህ መሆን ግን የከፋ ቀንበር የተጫነበት ህዝብ በቅድሚያ በራሱ መተማመን ይኖርበታል። እውነተኛና መብት የሚያለብስ ለውጥ ሁልጊዜም በባህሪ ውስጣዊ ነው። ከበዝባሽ ስርዓት መብትን መጠበቅ እየተራቡና የመብት መገፈፍን ወዶ መቀበል የሚቆጠር ነው። የኢንዱስትሪ ሰራተኛን በጀርመን በፈረንሳይ ወዘተ በጠቅላላ አውሮፓ ለማጣቀም የሚደረገው ጥረት እንደምሳሌ የሚወሰድ ነው። አሜሪካ እንደ ሀገር ከተመሰረተችበት ጀምሮ በሁለት ፓርቲዎች ስትገዛ የኖረች ሀገር ነች። በሁለቱ ፓርቲዎች መሃል የጥቂት ከበርቲዎችን ጥቅም ከማስጠበቅ በስተቀር የብዙሃን ኑሮ በማሻሻል መብትን በማስከበር አንጻር ልዩነታቸው የጎላ አይደለም። ሁለቱም በዓለም ደረጃ ለዲሞክራሲ ስርዓት የቆመነን ቢሉም ዲሞክራሲን በሀገራቸው ውስጥ ይሁን በዓለም አቀፍ ደረጃ በማጥፋት ተመሳሳይ ናቸው። ጦርነትን በማስፋፋት ሁኔታም ልዩነት የላቸውም። በሰላም በንግግር የፈቱት ችግር ተሰምቶ አይታወቅም። ቀድሞም በኮንጎ በኮሪያ በጃፓን እንዲሁም በቬትናም ዛሬም በተለያዩ ሀገሮች ያካሄዱ ያለው ጦርነት ለዚህ ቋሚ ምስክር ነው። የአፍሪካ ሀገሮች በጠቅላላው ኢትዮጵያን ሀገራችንን ጨምሮ ደሃ ሀገሮች አይደሉም። ባለፉት ዘመናት ድፍን የአፍሪካ ሀገሮች በቅኝ ግዛትነት ተይዘው በባርነት ሲገዙ ኖረዋል። አሜሪካም የአፍሪካን ህዝቦች በሰንሰለት እያነቀ ወደ ራሷ ሀገር በመውሰድ እስካሁን ያላቋረጠ ግፍ ፈጽሞባቸዋል። ቀጥተኛ የቅኝ አገዛዝ ካበቃም በኋላ ዛሬ እንደምናየው የአፍሪካ ጫካዎች እየተጨፈጨፉ ማዕድኖቹ እየተራቆቱ ምድሪቷ ተፈጥሮ ያደላትን ጸጋ እየተገፈፈች ነው። በተጨማሪም የአየር ጸባዩ እየተበከለ ህዝቡ ለከፋ ራብና ስደት ተዳርጓል። እያንዳንዱ አገር በተራዘመ ጊዜ ያፈራቸው ባህላዊና ታሪካዊ ቅርሶች እየተዘረፉ የነሱ ሙዚየሞች ንብረት ሆነዋል። የመንግስት ለውጥ ሬጂም ቼንጅ በሚለው ዘቢያቸው የያገሩ ህዝብ በራሱ ድምጽና ፈላጎት የራሱን መንግስት መስርቶ እንዳይተዳደር ሲቻል በስለላ ድርጅቶቻቸው ሳይቻል በቦምቦቻቸው እየተጠቀሙ የአጠቃላይ የአፍሪካ ሀገሮች በአምባገነን መሪዎች ክንድ ስር እንዲወድቁ አድርገዋል። ዛሬ በሶሪያ፣ በየመን፣ በአፍጋኒስታን፣ በፓኪስታን ያለው እውነት ይህንን ገላጭ ነው። በአንድ በኩል በእነዚህ ሀገሮች ጦራቸውን አስፈረው በሌላኛው በኩል ኩባንያዎቻቸውን የየሀገሮቹን ማጥናት እየበሰበዙ ይገኛሉ። የወያኔ መንግስትም በዚህ መንገድ ኢትዮጵያን በዘር በጎሳ ከፋፍለው እንዲገዛ የተጫነብን በእነሱ መሆኑ ቢያንስ ይህን ተመክሮ ህዝባችን ከሚኖርበት ሁኔታ የሚያውቀው ነው። ኢትዮጵያ እንደ ሀገር የምትታወቅባቸው አራት ቋሚ ነገሮች ያላት ሀገር ነች። እነዚህም 1 ውሃ፣ 2 ደኖቿ፣ 3 እንስሶቿና ጽዋቶቿ፣ 4 ህዝቦቿና ታሪኳ ናቸው። ከላይ የተዘረዘሩት ጸጋዎች የሌለው ሀገር ራቁቱን በቆመ የሰው ልጅ የሚመስል ነው። ውሃ የሰው ልጅ ለመኖር ከሚያስፈልጋቸው ዋነኛ ከመሆኑ በላይ ደኖች፣ እንስሶችና ጽዋቶች ወዘተ ለመኖራቸው የውሃ መኖር መሰረት ነው። የኢትዮጵያ ህዝብ በምንጊዜውም ታሪኩ አገሩና የሱ የሆነ ንብረት ሳያስነካ የኖረ ታላቅ ሊከበር የሚገባው ህዝብ ነው። ድፍን አፍሪካ በቅኝ ገዢዎች ቀንበር ስር ወድቃ ስትማቀቅ የኢትዮጵያን ህዝብ ደሙን እያፈሰሰ ንብረቱን እየከሰከሰ ልጆቹን ለሞት እየረገሰ የአገሩን ዳር ድንበር አስጠብቋል። ዛሬ ላይ ቆመን የቀድሞዋን ኢትዮጵያ ስናስብ ልባችን በጸጸት ይሞላል። የሀገራችን ህዝብ ከላይ ተገለጸውን ታሪክ ሲሰራ በጎሳ በሀገር በክልል ጭምር ተከፋፍሎ አልነበረም። አሁን ያለው ጎሳና ብሔር እንዲሁም ብሔረሰብ ያኔም የነበረ ዛሬም ያለ የተገኘው ድልና ባህላዊ ቅርሶችም የሁሉም ህዝቦቿ የጋራ ሀብቶች ናቸው። አገራችን ኢትዮጵያ በተለያየ የታሪክ ወቅት ባዕዳን ያጠቋት ሞክረዋል። ከሷ ማጸን በተወለዱ ከሷ ገበታ ከተቋደሱ ግን እንደዛሬው የተቀጨበት የታሪክ ወቅት አልነበረም። ስልጣን ይዞን መግዛት ሳይሆን አገሪቱን በታጥኖ ህዝቦቿን አናክሶ አባልቶ እንዲገዛ በባለን ኃይሎች የተጫነበት ዕዳ ነው። የዛሬዋ ኢትዮጵያ ቆዳዋ የተኮማተረ ድንበር የለሽ ሀገር ሆናለች። ዛሬ ሀገራችን ህዝቧ የፍትህና ርትዕ፣ የዲሞክራሲ፣ የጾታ እኩልነት፣ የስራ ዕድል፣ የሃይማኖት እኩልነት፣ የመማርና የማስተማር መብት ወዘተ መብቶች ሁሉ የውሃ ሽታ ሆነው ቀርተዋል። ዛሬ የህዝባችን እጣ ክፍል ሆኖ የተወሰደው የከፋ ረሃብ የወጣቱ፣ የሴቱ፣ የሰራተኛው፣ የእናትና አባቶች ጭምር በወያኔ ጥይት በየቦታው መርገፍና በየእስር ቤቶች መታጎር ነው። መብራትና ውሃ እንደ ቅንጦት አቅርቦት እየተቆጠሩ ናቸው። ባልተጋነና አነጋገር ኢትዮጵያ ከህዝብ የወጣ ብሔራዊ ከበርቴ ጨርሶ እንዲጠፋ ዳግም እንዳያቆጠቁጥ ሆን ብሎ እየተሰራበት ነው። ዛሬ ቆራጭ ፈላጭ የሆነው ጠባብና ዘረኛ ቡድን ብቸኛ ከበርቴ በመሆን ከባህር ማዶ አስመጪና በአገሪቷ አጠቃላይ ግዛቶች የዕቃ አሰራጭም ራሱን አድርጎ ሰይሟል። በአገሪቱ ያሉት ትላልቅ ኩባንያዎች፣ ሕንፃዎች፣ የማዕድን ማውጫ ቦታዎች በዚሁ ዘረኛ ቡድን የተያዙና የሚመሩ ናቸው። ከሱ የተረፉት ከትግራይ ክፍለ ሀገር ለመጡና ወገኖቼ ለሚላቸው ትግሬዎች የተከፋፈሉ ናቸው። በሌላ በኩል የአፓርታይድ ስርዓቱን ለማጠናከር ገና አዲስ አበባ ሳይገባ በየመንገዱ የፈጠራቸው ተለጣፊ ድርጅቶች አሉት። እነዚህ ተለጣፊዎች በየክልላቸው ያለውን ህዝብ እንዳሻቸው እንዲበዘብዙት፣ ለወያኔ አደገኛ ናቸው የሚባሉ በየእስር ቤቶች እንዲታጎሩ፣ እንዳሻቸው ጉቦ እንዲበሉ፣ ፍርድን እንዲያጓድሉ፣ አቅማቸው ለአቅመ ሔዋን ያልደረሱትን ህፃናትን ጭምር እንዲደፍሩ ካለምንም ገደብ በነጻ ተለቀዋል። የፒታዛ ቤቶችና ቀላል ስራ ሰርቶ ማደር የሚያስችሉ ሱቆች ጭምር በቱርኮችና በቻይናዎች ተይዘዋል። በትላልቅ ከተሞች ብቻ ሳይሆን በትናንሽ ከተሞች ጭምር የጉሊትን ስራና የትናንሽ ሱቆች ስራ በቻይኖች ተይዘዋል። እነዚህ በቻይና ሀገር ስራ ማግኘት የተሳናቸው ቻይኖች ለነሱ የተቀጠረውን ኢትዮጵያዊ ዜጋ እየደበደቡት ጭምር ያሳስሩታል። የቻይናን አገር ካነሳን ሌላኛው ሊያመጣብን የሚችለው ችግር የዲሞግራፊ ችግር ነው። ቻይና ከሀገሪቱ ስፋት አንጻር ያላቸው የህዝብ ብዛት የሚመጣጠን አይደለም። ጨቋኝና አምባገነን ገዢዎችን በመደገፍ በገቡባቸው የአፍሪካ ሀገሮች በሞላ ይወልዳሉ። ሁሉም ሊታዘብ እንደሚችለው በኢትዮጵያ የተለያዩ ክልሎች ያልወለዱበት ቦታ የለም። በራሳቸው ሀገር ለብዙ ዘመናት የህዝብ ብዛትን ለመቆጣጠር አንድ ቤተሰብ ሊወልድ የሚፈቀድለት አንድ ልጅ ብቻ ነበር። በቅርብ ጊዜ ግን ኢኮኖሚያቸው እያደገ ስለመጣ አንድ ቤተሰብ ሁለት ልጆችን እንዲወልድ ተፈቀደለት። ታዲያ ወያኔ ከተገረሰ በኋላ ከኢትዮጵያ ሴቶች የተወለዱትን ቻይናዎች ምን ልናደርጋቸው ነው? ዜግነታቸውን ከተቀበልን እንደ ማንኛውም ኢትዮጵያዊ ዜጋ በየመስሪያ ቤቱ ተሰቅስገው በእነሱና በወያኔ ሲሰቃይ የኖረ ህዝባችን ስራ ሊሻሙት ነው። በፓርላማችን በጦር ኃይላችን ውስጥ ሁሉ ሊሰገሰጉ ነው። ወደ ቻይና እንመለሳቸው ብንልስ ቻይና እንደሚቀበለን ምን ዋስትና አለን? ባመረረ ህዝባዊ ትግል ዋናው ነገር በራስ መተማመን ነው። በአገር ውስጥ አገራዊና ህዝባዊ ዓላማን ያነገበ ድርጅት ቁጥሩ ባነሰበት፣ እንዲሁም በአዳም ኃይሎች በግልጽ ከወያኔ ጋር በቆሙበት አጎራባች አገሮች ጭምር በአምባገነን ገዢዎች እየተሰቃዩ ባለበት ሁኔታ በራስ እንቅስቃሴና በህዝብ መተማመንን መሰረት አድርጎ መንቀሳቀስ የግድ ነው። ይህ እንዲሁን ደግሞ የተለያዩ የህብረተሰብ አካላት ማደራጀትና ለትግል ማስነሳት ይገባል። ዛሬ ባለንበት ጊዜ ያለን የገንዘብ አቅምና በብቃት የነቃና የተደራጀ ኃይል ልናፈራ በከበደበት ሁኔታ ግን ቅደም ተከተልን መከተል ያስፈልጋል። በየካቲት ወር 1966 ዓ.ም አብዮት የሰራተኛውን ማህበር በሚገባ ማደራጀቱ ለትግሉ የሰጠው እርምታ በቀላሉ የሚገመት አልነበረም። የሰራተኛው በአግባብ መደራጀት የወያኔን አከርካሪ አጥንት ሰባሪ ነው። የወያኔም ሆነ በባዕዳን የተያዙት ኢንዱስትሪዎች ትርፋቸውን የሚያካብቱበት ሰራተኛው በሚያፈሰው ላብ ነው። ከሰራተኛው ውስጥ ተመልምለው የሚያደራጁትም ከፍተኛ ጽናትና ቆራጥነትን የተላበሱና በትግሉም ውጣ ውረድ በአግባቡ የተፈተኑ መሆን ይገባቸዋል። በተቀረው የህብረተሰብ ክፍል የሚደረገው ምልመላ ስምሪት በተመሳሳይ ደረጃ ጥንቃቄ ጠያቂ ነው። በ1966 ዓመተ ምህረት የአብዮት ጊዜ የአንጃ መፈጠር ምን ያህል ድርጅታችንን እንደጎዳና ብቃት ያላቸው ጓዶች እንዳሳጣን ሁላችንም የምናውቀው ነው። የአንጃ መፈጠርን ጨርሶ መቆጣጠር እንደማይቻል የቀድሞ አብዮቶች ሁሉ የሚያስተምሩ ናቸው። አስፈላጊውን ጥንቃቄ ማድረግ ግን ሊደርስ የሚችለውን አደጋ ይቀንሳል። ትግሉ በየትም ቦታ ይጀመር የሚገባደደው በዋና ከተማ በአዲስ አበባ ነው። የወያኔ የግፍ ሰንኮፍ የሚነቀለው አዲስ አበባ ሲያዝ ነው። ሁሉንም የህብረተሰብ ክፍል ትግል ማሳሰር የሚያስፈልገውም ለዚህ ነው። የሙት ከተማ አድማ፣ የህዝባዊ አመፅ ማደግና መጎልበት፣ የወያኔ ስስ ብልቶች እየነጠሉ መጉዳት ሁሉ ነዋሪውን በአጠቃላይ ማሳሰርና ማዋቀር ሲቻል ነው። ይህ ባልሆነበት ሁኔታ ህዝቡ የሚከፈለው መስዋዕትነት ካለ አግባብ እየበዛ የተስፋ መቁረጥና የሞራል ውድቀት ሊደርስበት ይችላል። ለተወሰነ ጊዜም ቢሆን የድልን መቃረብ ያለቃል። ሌላው ሳይነሳ መታለፍ የሌለበት ትልቅ ነገር የዚህን ገዢ ቡድን ፍላጎትና ባህሪ በደንብ መገንዘብና ሳይተክቱ አጠቃላይ ህዝብን በመደጋገም ማስተማር ነው። ኢትዮጵያ ሀገራችን ሁለገብ መንገዶች ያልተዘረጋባት ሀገር ነች። በደቡብ ያለው ህዝብ ከሰሜኑ፣ በምስራቅ ያለው ከምዕራቡ እየተገናኙ የጋራ ችግራቸውን የሚወያዩበት ሁኔታና መድረኩም የለም። በተንቀሳቃሽ ስልኮች ሆነ በማህበራዊ መገናኛ ሶሻል ሚዲያ ለመገናኘት ቢሞከር ቁጥጥር በወያኔ እጅ ነው። ወያኔም በተለያየ አካባቢ ነዋሪ ለሆነው የህብረተሰብ ክፍል የሚያወራው ወሬና የሚሰጠው መግለጫ በጣም የተለያየ ነው። ይህንን የሚያደርገውም አንዱን የህዝብ ክፍል ከሌላው ለማፋጀት ነው። አንዱን ብሔር ከጎኑ የቆመ በማስመሰል የሌላኛውን ብሔር ከሌላኛው ለማፋጀት ነው። ህዝባችን ዘመናት ያካተተ መተባበርና መተሳሰብ ባይኖር ኖሮ ወያኔ ባዘጋጀለት ማጥ ውስጥ ገብቶ እስካሁን በተጨረሰ ነበር። ወያኔ የባዕድ አገሮች የእጅ ስራ ነው። ለጥቅማቸው የፈጠሩት ኢትዮጵያን ለመበታተን በስልጣን ላይ ያስቀመጡት መሳሪያቸው ነው። የኢትዮጵያ ህዝብ ይህንን በሚገባ አውቆ ራሱን ለተደራጀ አመፅ ማዘጋጀት ሊያልፈው የማይችለው ግዴታው ነው። ድሮም ቢሆን ህዝባዊ አመፅ የድሆች የትግል መሳሪያ እንጂ የጨቋኞችና የበዝባዦች ሆኖ አያውቅም። የአሜሪካም ሆነ የምዕራብ የዜና ማሰራጫዎች ለራሳቸው ጥቅም ማስጠበቂያ የቆሙ ናቸው። አሜሪካ ያሉትን ትላልቅ የዜና ማሰራጫ ማዕከሎችን እንጂ ሌላ የመስማት እድሉም የለውም። የአሜሪካም ሆነ የተቀሩት የምዕራብ አገሮች በአጭር ሞገድ የሚተላለፍ ዜና አይሰሙም። ይህ ስለሆነም ህዝባቸው የትላልቅ ኮርፖሬት የዜና ማሰራጫ ዜናዎችን እንጂ ገለልተኛ የሆነ ዜና መስሚያ መንገድ የለውም። ያሉትንም የዜና ማሰራጫዎች ፋይናንስ የሚያደርጓቸው ትላልቅ ኮርፖሬሽን ናቸው። አልፎ አልፎ የተወሰኑ ሰዎች ቃለ ምልልስ ቢያደርጉም እነዚህ ሰዎች ለነሱ ጥቅም የቆሙ በነሱ የሚታዘዙና ለዘላቂ ጥቅማቸው ይረዳሉ የሚሏቸውን ብቻ ነው። ዛሬ በዓለም ህዝብ ላይ በአጠቃላይ የተካሄደ ያለውን ግፍና በደል ስንመለከት እኛም የዚህ አካል መሆናችንን ተገንዝበን በያለንበት ቦታና አገሮች ለዓለም አቀፍ ሰላም መቆም ይገባናል። ሰላም እንዲከበር ሰብአዊነት ለማስከበር የሚደረግ ጥረትና ትብብር የኛም ትግል ግንባር ቀደም ተልዕኮ መሆን ይኖርበታል። ቆራጥነትና አርበኝነትን ተላብሰን የምንንቀሳቀስ ኃይሎች ሆነን መገኘት ይኖርብናል። የጀግኖችና የቆራጥ አባቶቻችን ውጤት መሆናችንን ለወያኔ በተግባር ማሳየት ይኖርብናል። የኢትዮጵያ ህዝብ ፖለቲካን የሚያውቀው ከተወለደበት ጊዜ ጀምሮ ነው። መንግስታት ተለዋወጡ እንጂ ህዝባችን ከድህነት ተላቆ አያውቅም። ሲታመም ድሃው የሚወስደው ድሆች ሆስፒታል ነው። የመማር እድል ካገኘም ምኑም ያልተሟላ የድሆች ትምህርት ቤት ነው የሚላከው። በተለይ ከዚህ ዘረኛ ጎጠኛ የወያኔ ዘመን ከቦታ ቦታ እንኳን መንቀሳቀስ መታወቂያ ካርድ የሚጠይቅ ነው። ረስቼ መጣሁ ቢል እንኳን በዱላ እየተቀጠቀጠ ወህኒ ቤት ይወረወራል። በየቦታው ሊንቀሳቀስ ሊገልና ሊያስር የሚፈቀድለት ከክልል አንድ የመጣው ብቻ ነው። አብዛኛው ህዝባችን ከቦታ ቦታ ለመዘዋወር ኢኮኖሚያዊ አቅሙም የለውም። አቅሙ አለው የሚባለው መጓጓዣው ከበቅሎና ከፈረስ ያለፈ አይደለም። አርስቶስል የሚባለው ቀደምቱ የግሪክ ፍልስፋ የሰው ልጅ ማንነት የሚታወቀው የተካተተበትን ድርጅት በማወቅ ነው ብሎ ነበር። ዛሬ በሀገራችን ከመከራና ከዚህ መሰል የሲኦል ህይወት እናወጣለን የሚሉ ድርጅቶች እንደ አሸን ፈልተዋል። መጪው ጊዜ ተስፋም አደጋም የተጋረጡበት ነው። ስለዚህ ድርጅቶችን ከሚከተሉት ዓላማ በትግል እድሜያቸው ካሳዩት ጽናት እንዲሁም ከትግል ታሪካቸው አንጻር ጭምር መገምገም ይኖርብናል። የባዕዳን ተልእኮ የተሸከሙ መልሰው ከሲኦል እንዳይከቱ መጠንቀቅ ይገባል። የወያኔ ዘረኛ አገዛዝም ሆነ በባዕዳን ተቃኝተው ባዕዳን ለራሳቸው ጥቅም ባሰማራቸው ድርጅቶች የህዝብን መብት ሆነ የሀገራችንን ዳር ድንበር አይጠበቅም። በወያኔ የተጫነብን ቀንበር ከትከሻችን ሊወርድ የሚችለውን በመራራ ትግላችን ብቻ ነው። የወያኔን የተጣበበና እየሰመጠ መሄድ ህዝባችን ብቻ ሳይሆን ራሱን በሚገባ የሚያውቀው ጉዳይ ነው። ሰሞኑን ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ በፍቃዱ ስልጣኑን ለቀቀ በማለት እየተካሄደ ያለው ግርግርም የወያኔን አጭበርባሪነት የሚያሳይ አይነተኛ ምስክር ነው። ኃይለማርያም ደሳለኝ ወዶ ስልጣኑን እንደለቀቀ ማንም የሚስተው ጉዳይ አይደለም። ወያኔ የህዝብን ትግል ወጥሮ ሲይዘው በየአካባቢው ያሉት ተለጣፊ እንደ ካርታ መበወዝና ከተሰጣቸው ስልጣን ማባረር የጀመረው ገና ከጀምሩ ያ ሞት የገላገለን መለስ ዜናዊ በህይወት እያለ ነው። ሰሞኑን ያወጀው ጊዜያዊ አዋጅም የወያኔን አጭበርባሪነት ምስክር ነው። ይህ አዋጅ ለስድስት ወር እንደሚቆይና ካስፈለገ ለአራት ወር ሊራዘም እንደሚችልም ገልጿል። ወያኔ እስካሁን እሳተ ገሞራ ላይ መቀመጡን የተገነዘበው አይመስልም። የመረረው ህዝብ ለዚህም አዋጅ መውጫ መንገድ አያጣለትም። ካሁኑ ዋሽንግተን ዋይት ሃውስ ፊት ለፊት በእስራኤል አገር ቴል አቪቭ ከተማ የተቃውሞ ሰልፎች ተካሂደዋል። በተለያዩ የሀገሪቱ ክፍሎች የአንድ ሳምንት የሙታን ከተማ ጥሪ በቅድ ቢደረግ ኢኮኖሚው ይደቃል። በገጠሩና ትናንሽ ከተሞች በሌሊት መንገዶች ጨለማን ተገን አርጎ ቢቆርጡ የወያኔን የባዳን ንብረት ቢያቃጥሉ ኢኮኖሚው አዘቅት ይወርዳል። ለያኛው የወያኔ ተለጣፊ በመሆን ለሹመት ለበቃችሁት ሁሉ የምናስተላልፈው ጥሪ ቢኖር በኃይለ ማርያም ደሳለኝ ከደረሰው ሁኔታ ተማሩ የሚለው ነው። ጊዜ በዘገየ ቁጥር ሰርዶን ያየ በሬ ገደሉን ሳያይ እንደሚባለው እንዳትሆኑ እንላለን። ዛሬ ኃይለ ማርያም ደሳለኝ የቁም እስረኛ ነው። ከነሱ ጋር እያለ ተፈቅዶለት በተለያዩ የውጭ ሀገር ባንኮች ያስገባው በሚሊዮን ዶላር የሚቆጠር ገንዘብ ተለያይቶታል። ከሱ የተወለዱ ልጆችም የአባታቸው ህጋዊ ወራሽ የመሆን እድል አጥተዋል። ከእስርና ሞት ከተረፉ ቀሪ እድሜያቸውን አባታቸው እያማረሩና በሱ እያዘኑ መኖራቸው ብቻ ነው። ህዝብ የሀገሩ ባለቤት ነው። ወያኔ የሁላችንንም ሀገር ለማጥፋት የመጣ የጥፋት መልእክተኛ ነው። በመጨረሻው ግን ህዝብ አቸናፊ ነው። ቃል ያለማፍረሱ ከዘለዳው በየድንኳኑ በር ቤት ለእንግዳ ያለ ገዥውን ለማክሰር እስኪዙ ድረስ በትረ መንግስቱን ትሁት ይሆናሉ ለተመልካች አይን። የሆዱን በሆዱ የእጁን በእጁ ይዞ ብሉልኝ ጠጡልኝ ሲል አይደክምም ፍጹም አይጠግብም ሰው ጋብዞ። ለነገሩማ በውጭ ማማ ሲያበተበጠበጠው ቢጣፍጥ ባይጣፍጥ ተምር ያለው ካለ ሰልጥኝ ያለው ካለ የቀረበለትን የማይቀልስ ማን ነው? አጣጥሞ መቅመስ ጨልጦ መጠጣት ባይታሰብ እንኳን የተለመደ ነው በተጎነጩት ልክ በቀመሱት መጥፋት። ዘረኛው በአንድነት አንድነቱ በጎጥ አንዱ ሌላኛውን ሊያቀል ሲለማመጥ ተዋስቶ መኖሩ መቀሉ ሲገባው ይናደዳል በጣም ጨሳል ባለፈው። ግን ከዚህ በኋላ የሚጠብቀው እውነተኛ ትግል ብቅ ጠቅ ነው። ጫትና ሲጋራ ጋያ ምሳቸው ኤስ ማስተላለፊያ ዝሙት ዘዴያቸው ሰውን መቀነሻ ሕይወትን ማርከሻ የኔፍሊስት ዘዴ ነው ወያኔን ማንደሻ። ለእምነቱ ሲታገል ሲጋደል ወጣት አሻፈረኝ ብሎ የገዥን ስርቆት ለዋልጌዎች ስድብ ለካድሬዎች ጉራ ሳሸሽ ነው ተጋፍጦ ማንንም ሳይፈራ። አልከፋፈልም በጎጥና በዘር ኢትዮጵያዊነት ነው የሕይወቴ ክብር ብለው ቢመልስም አልሰማህም ብለው በገንዘብ ሊያባብሉት መንጋድን ቆሮችን በፌስቡክ ልከዋል በስም አክቲቪስት። መቼም ስራው የማን እንደው ይጠፋዋል ብለው እንደማይገኙቱ ወጣቱ ተስፋ አለው። የነሱ ጨቅላንጎ ይፈጥረው ይመስል ወጣትን ለመስበክ ቃል ገብቶ መዋዋል ምንኛ ድፍረት ነው መናቅ ወጣቱ። የጎጥ አስተሳሰብ ሰልችቶት ተረድቶት ንቆ የተዋውን በፌስቡክ አስተምሮ ሐሳብ ይቀይራል ብሎ መቋተን። ብዙውን ተማምኖ ለትግል ሚነሱ በልፈፍ አይደለም በድረሱ ጥሪ ጠላትን ሳይፈሩ ሳይሞዳሞዱ በድብልቅልቅ ውስጥ ቆሞ ያለ ጭንቀት አሞተ ኮስታራ ቆረጥ ልበ ሙሉ ሆኖ ሲገኙ የገደሉበትን ቀልሁን ቆጣሪ ታጋይ ትግልን አምኖ ለትግል የሚነሳ ውሳኔው ጽናቱ ለቃሉ መታመኑ ቃል ያለማፍረሱ ክዳት የማያውቀው ሙሉ ጀግንነቱ ዋስትና የሚሰጠው ለአገር ተቆርቋሪ ጥቅም የማይገዛው የኢህአፓ አይነቱ ከጎኑ ሲኖር ነው። ጊዜ ቢንከባለል ዘመናት ቢከንፍል ማሰሪያው ትግል ነው ሀቅ አይደበዝዝም። ኢህአፓ ስሪቱን ተፈጥሮ ሕይወቱ በሀቅ በእውነት ትግል ማበብ ነው በድሩ ፋሲካው ትንሣኤው ዳግማዊ ልደቱ። ድል ለኢትዮጵያ ሕዝብ።